ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጽ ነጻ ድላጓ ተጠቃሚነት ስትከለከል፣ የኢትዮጵያ ውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጽ ወይም የዜሮ ታሪፍ ተጠቃሚነት ፈቅዳለች።
የኢትዮጵያ የውጭ ንግድ የዚህ ተጠቃሚ ነው። የአሜሪካ ድምጽ በዚህ ጉዳይ በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲን እና ከዊሊያም ፓተርሰን ኒው ጀርሲ ዩኒቨርሲቲ መምህርና ቻይና ኢን ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ አውሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬን አነጋግሯል።
ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ እሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም ሀገር ብትልክ አትራፊ አትሆንም ይላሉ። በዚህ የሚስማሙት አቶ ኤዳውም ብዙ ስራ መስራት እንደሚጠበቅ ይናገራሉ። ደረጃ ሁለቱን ያነጋገርካቸው አንተነ በዚህ ጉዳይ ላይ ያዘጋጀው ዘገባ እንደሚከተለው ይቀርባል።
ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ አገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው።
አገራት እንግዲህ ምንድነው በተለይ ትልልቅ አገራት ገዢ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ አገራት ሊስት ዴቨሎፕ ካንትሪስ ከሚባሉ ሀገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆኖ በዛ አገር ገበያ ውስጥ መግባት እንዲችል ሀገራት የሚሰጡት ነው። ከዚህ በፊት ህንድም ይሄንኑ የሊስት ዴቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ቻይናም በ3 የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምርቶች በተለይ እንደ ጥራጥሬ አይነት የቦሎቄ ምርቶች ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪፍ ከሚጣልባቸው ሀገሮች ታሪፍ ወደሌላቸው ሀገሮች ምርት በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ እና በዛ አይነት መሰረት ነው ኢትዮጵያን ተጠቃሚ የምትሆነው።
የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው በተለይ ውጭ የምትልኩት። ኢትዮጵያ እና በቻይና መካከል ያለው የንግድ ሚዛን እኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ? አሁን ለውጥ እያመጣ ነው ወይ? ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ? እስካሁን ያለው ሁኔታ ምን ይመስላል?
እንግዲህ ምንድን ነው ይሄ ለእኛ ብቻ የተከፈተ በር አይደለም፣ ውድድር ነው። የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ ተመሳሳይ የግብርና ምርቶችን። ኢቨን ይዛ አካባቢ ያሉ አምራች ሀገሮች ማይናማር፣ አውስትራሊያ፣ ሲንጋፖር ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ ሀገሮች የተከፈተ ነው።
ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ።
ምንድን ነው ኢትዮጵያ ማድረግ ያለባት? እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድም ምርቶቻችንን በፍጥነት መጫን በተፈለገው ጊዜና ኮንትራክት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት ወደ ውጭ የምንልካቸው ምርቶችም እንደዚሁ ቫራይቲያቸውን እያበዛን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል። ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። ሶ እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቅብናል ማለት ነው። የቤት ስራ አለው።
በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳው ይናገራሉ።
ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ በአመት ወደ 1.2 ሚሊዮን ቶን ከዓለም ላይ ይገዛሉ። ኢትዮጵያ ለረዥም ጊዜ ሰሊጥ አምራች ሀገር ነች፣ ለዓለም ገበያ ታቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው እና ያው ቻይና በመግዛት ትታወቃለች ብዙ ህዝብ ስላለ።
እንግዲህ የኤሽያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ ብታደርጉስ የሚገጥማችሁ መሰናክሎች ምንድን ናቸው? ናቸው።
አገራት ባይዘይ ደረጃ የዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አጓ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉ ምርት አይደለም። በአጓ ውስጥ የሚካተቱት ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ እንደዚህ የመሳሰሉ ነገሮች ናቸው። አገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያየ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካን ሀገር ይሄዳል። የኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል፣ ወደ ቱርክ ይሄዳል። ጥራጥሬ አይተህ በብዛት ወደ የመን፣ ወደ ዩሮፒያን ማርኬት፣ ወደ ፓኪስታን፣ ኢንዲያ። እንደ የአገሩ የምርቶቹ ፍላጎትም ይለያያል። ሶ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ኢንፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ስራዎች መሰራት መቻል አለባቸው እና ሁሉም ገበያ ላይ ብናሰፋ የገበያ መዳረሻችን ብነሳፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎች እና ባዕድ ነገሮች ንጹህ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ኢንፍራስትራክቸር ዴቨሎፕመንታችን በተለየ ሎጂስቲክስ፣ የወደብ አገልግሎት ማአት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢኮዝ ኤክስፖርት ምንም የህልውና ጉዳይ ነው።
ኢትዮጵያ እንደ አውሮፓ አቆጣጠር ጥር 1 2022 ጀምሮ ከአጓ ተጠቃሚነት ታግዳለች። በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም። የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ህግ ያልተካተተችው ኢትዮጵያ ካለፈው ዓመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች። ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገልጻሉ።
የታሪፉ መነሳት ያው ቻይና ዘንድሮ በእዳ በኩል እየተወቀሰች ስለሆነ አንዳንድ የዓለም ሚዲያ እንደሚጽፉት እሱን ለማከም ነገር ያደረገችው ይመስለኛል። ግን ትሬድ ነው ሁልጊዜ አዲዞን ቫሊዩ የሚኖረው ኢንተርናሽናል ማርኬት ፕሮሴስ የሆኑ ሮ ማቴሪያል የገራው ግን ባናና ኤክስፖርት አድርገ ይህን ዓለም ኢንከም የምታገኝበት ነገር አይደለም።
የቻይናው ነጻ ታሪፍም ሆነ የአሜሪካው አጓ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ።
በጠቅላላው የታሪፍ ጉዳይ ምንድነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዱሰርስ ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአጎዋ በኩል ለምሳሌ ወይም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው። ይህ ምክንያቱም አዲድ ኦን ቫሊዩ ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ። ግን ቆፍረ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮቹ አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄን ያህል አይደለም። ገቢው ያለው ምንድን ነው? ፕሮሴስድ ኮፊ ቢገባ አዲዶን ቫሊዩ ይኖረዋል። ፕሮሴስድ ሌላ አግሪካልቸራል ፕሮዳክት ቢገባ አዲዶን ቫሊዩ ይኖረዋል። ይህንን ግን አጎዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስድ አግሪካልቸራል ፕሮዳክት ከሆነ የታሪፉ መነሳት በጣም ጠቃሚ ነው። በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንለስ የአግሪካልቸር ፕሮደክት ቻይና ማያድግ ከሆነ ይህን ያህል የሚጠቅም ነገር የለም።
ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ።
አንተ እኮ ቡና አሁን ዋሽንግተን ዲሲ እኮ በየቦታው ስትሄድ እኮ ፕሮሴስ ቡና እኮ ነው በየሱቁ ያለው። የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው እና የአፍሪካ ሀገሮች እሱን ማድረግ አለባቸው። ኢትዮጵያም እሱን ማድረግ አለባት። ለገበያ የምታቀርበው ከሆነ ሮ ማቴሪያሉ ግን ያው ቫሊዩ ይኖረዋል። በ ዎንት ሃቭ ዛት አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሰፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበት። በአጭሩ ምንድን ነው የአፍሪካ ሀገሮች ሮ ማቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮዳክትም ሆነ ይሄን ያህል ዶላር ዩሮ ሪም የቻይና ከረንሲ ያገኙ አይችል። The money is a processed product. እሱ ላይ ነው ትርፋማ የሚሆነው።
አቶ ኤዳው በፕሮፌሰር አሮን አስተያየት ይስማማሉ።
ልክ ነው፣ በትክክል እንደዛ ነው። አሁን ለረጅም አመታት እንግዲህ ምርቶችን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው፣ ሰሊጥም ጥሬ ነው የሚላከው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ፣ እንደ ሊባኖስ ያሉ፣ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭመራና የቴክኖሎጂ ሺፍት በማድረግ እሴት እየጨመሩ ነው ለዓለም ገበያ በውድ ዋጋ የሚሸጡት። ሙከራዎች አሉ። እዚህ ሀገር መንግስት ኢንተግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ ጎጃም ውስጥ ቡሬ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክ ነው። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የኛ ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙ አያበረታቱም። ጥሬውን እንድንልክላቸው ሁልጊዜ የሚፈልጉት ግን ያንን ጥተን አልፈን መንግስትም በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስ ዩዥዋል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግ እና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስት አድርገን ወደ እሴት መጨመሩ ካልገባን በስተቀረ ብዙ ለውጥ ይመጣል ብዬ አላስብም።
ኢትዮጵያ የተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ አመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለት ነው። ምን ያህል ለውጥ እያሳየ ነው? አሁን
እውነቱን ለመናገር ይሄ ነው አንዱ ትልቁ የሀገራችንን ፍላጎት፣ ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ ሀገሮች የሚፈለጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ ምርት አይተ ከሆነ ኦቨር ዘ ላስት ቴን ይርስ ቻይና ላይ ያለን የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ እየመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለመጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉ እና ዳይቨርሲፋይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የሚመሳሰሉ ነገሮች አሉ እና ዞሮ ዞሮ የጋራ የሆነ ነው። በጣም መልቲ ሴክቶራል የሆነ የፖሊሲም ይሁን የኢንቨስትመንት እቅድ ያስፈልገናል።
በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከ ቻቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረገጹ ላይ አስፍሯል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።